የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤ.ኤም እስከ 12 ፒ.ኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው ትምህርት ጌታ የጠራቸው የመረጣቸው አገልጋዮች ሁሉ ኢየሱስን ይሰብካሉ እንጂ ራሳቸውን አይሰብኩም በሚል ርዕስ ላይ የተመሰረተ ነው። የጌታ ቃል እንዲህ ይላል፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት፣ ሙሉ ሰውም ወደ መሆን፣ የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ይላል። ኤፌሶን ምዕራፍ 4 ከቁጥር 11 እስከ 13 ከላይ የተዘረዘሩ መንፈሳዊ አገልግሎቶች ሁሉ ውጤታቸው ምን እንደሆነ በዝርዝር ተቀምጧል። ሐዋርያ ቢሆን፣ ነቢይ ቢሆን፣ ወንጌል ሰባኪ፣ እረኛና አስተማሪ ሆኖ የተጠራ አገልጋይ ሁሉ የሚያገለግለው አገልግሎት በስድስት መሰረታዊ ነጥቦች ላይ በዚህ ላይ አገልግሎቱ ሊያተኩር የሚገባበትን አቅጣጫና ሁኔታ እንመለከታለን። አንደኛ፣ የእግዚአብሔርን ልጅ ሰዎች እንዲያምኑ ማድረግ። ሁለተኛ፣ የእግዚአብሔርን ልጅ ሰዎች እንዲያውቁ ማድረግ። ሶስተኛ፣ የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት አማኞችን ማድረስ። አራተኛ፣ አማኞችን ሙሉ ሰው ማድረግ። አማኞች ሙላታቸው ኢየሱስ እንዲሆን ማድረግ። በዚህ ሙላት በተገኘ ጸጋ አማኞችን ለክርስቶስ ሕንጻ ፍጹማን እንዲሆኑና ለአገልግሎትም እንዲበቁ ማድረግ እንደሆነ እንመለከታለን። እንግዲህ አገልግሎቱ የሐዋርያ ቢሆን ወይንም የነቢይ ደግሞም የወንጌላዊ ሰባኪም ይሁን ያስተማሪ፣ የሁሉም አገልግሎት የሚያስገኘው ውጤት አንድ ነገር ላይ ያተኮረ ነው። ኢየሱስን ማሳመን፣ ማሳወቅ፣ በክርስቶስ የሚገኝ አንድነትና ሙላት አማኞችን ለክርስቶስ አካል ሕንጻ ፍጹማን ማድረግ ነው። በክርስቶስ ኢየሱስ ተጀምሮ በክርስቶስ የሚጠናቀቅ ሥራ ማለት ይህ ነው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰዎችን የሚሰጠው ማን ነው? እነዚህን የወንጌል አገልጋዮች የሰጠው በቀራንዮ መስቀል ላይ ከሞተ በኋላ ወደ ምድር ታችኛ ክፍል ወርዶ የነበረው በሦስተኛው ቀን ሞትን አሸንፎ ከሰማያት በላይ ከፍ ከፍ ብሎ በአብ ቀኝ የተቀመጠው ጌታችን ኢየሱስ ክርስቶስ እንደሆነ ይኸው የኤፌሶን መጽሐፍ ምዕራፍ 4 ከቁጥር 10 እና ከዛም በላይ ባሉት ክፍሎች ውስጥ ሲናገር እንመለከታለን። እነዚህን አገልጋዮች ለአገልግሎት ያበቃቸው የጌታ ጸጋ ነው። ማናቸውም በራሳቸው ለዚህ አገልግሎት እንኳን የበቁ አድርገው ሊመለከቱ ይቅርና በየትኛው መንገድ ራሳቸውን ለዚህ ሊያስቡ የሚገባቸው እንዳልሆኑ አድርገው እንደሚቆጥሩ ራሳቸውን እንደሚያዩ የሰጡት ምስክርነት ይናገራል። ሐዋርያው ጳውሎስ የዕብራውያንን መጽሐፍ ጨምሮ በአዲስ ኪዳን ለቤተ ክርስቲያን መመሪያና ባለሥልጣን የሆኑትን 14 የአዲስ ኪዳን መጽሐፍት የጻፈ ሰው ነበር። ይህ ታላቅ ሐዋርያ አገልግሎቱን በታላቅ መከራና ስቃይ የተወጣ፣ በሕይወቱ መጨረሻ አካባቢ ሩጫዬን ጨርሻለሁ በማለት የተናገረ ሰው ነው። የእግዚአብሔርን ፈቃድ ያገለገለበት የትጋቱም ሆነ የድካሙ ምክንያት ምን እንደሆነ ሲናገር እንደዚህ ይላል። በገላትያ ምዕራፍ 5 ከ15 እስከ 16 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርሁም ይላል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምሁ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ አናጺ ያለቃ መሰረትን መሰረቱ ሌላውም በላዩ ያንጻል እያንዳንዱ ግን በርሱ ላይ እንዴት እንዲያንጽ ይጠንቀቅ። በአንደኛ ቆሮንቶስ 3 10 የደግሜ ነው አለው የእግዚአብሔር ጸጋ እንደ ተሰጠኝ መጠን ይላል። ሐዋርያው ጳውሎስ በሶስት መሰረታዊ ጉዳዮች ላይ ህይወቱና አገልግሎቱ እንዴት እንደተመሰረተ ይናገራል። በመጀመሪያ ከመወለዱ በፊት በእናቱ ማህፀን ሳለ እግዚአብሔር የለየውና የጠራው ከጌታ ጸጋ የተነሳ እንደሆነ ይናገራል። የተናገረውን እንደገና ደግሜ ያለዋለሁ ውድ አድማጮች ነገር ግን በእናቴ ማህፀን ሳለው የለየኝ ይላል። ክብር ለእግዚአብሔር ይሁን። በጸጋውም የጠራኝ እግዚአብሔር በጸጋው እንደለየው እንደጠራው ይመሰክራል። ሐዋርያነቱ በጌታ ጸጋ ላይ የተመሰረተ እንደሆነ ያሳየናል። ሐዋርያው የጌታን ጸጋ በራሱ ህይወት የሚያየው ለተጠራበት ጥሪ ብቻ ሳይሆን ራሱን የሚያይበትን ሐዋርያነቱን የሚመለከትበትን ሁኔታ ሲናገር በእግዚአብሔር ጸጋ የሆንሁ እኔ ነኝ ይላል። ከእግዚአብሔር ጸጋ ውጪ ራሱን የሚያይበት የተለየ አስተያየትም ሆነ አመለካከት ጨርሶ እንደሌለውና ያለን። ይህ ለትህትና ወይንም ጉረኛ ላለመሆን ያደረገው ወይንም የሚለው ሳይሆን ያለ እግዚአብሔር ጸጋ ሐዋርያው ጳውሎስ ቤተክርስቲያንን አሳዳጅ ቅዱሳንን ገዳይ የነበረ በራሱ መንገድና ፈቃድ በመሄድ በሃይማኖት ስም ወንጀል ይሰራ የነበረ ሰው መሆኑን በመንገንዘብ ነው እንዲህ ሊል የቻለው። በአንደኛ ቆሮንቶስ ወደ ምዕራፍ 15 ቁጥር 9 ላይ ሲናገር እኔ ከሐዋርያት ሁሉ የማንስ ነኝ የእግዚአብሔርን ቤተክርስቲያን ስላሳደድ ሐዋርያት ተብዬ ልጠራ የማይገባኝ ይላል የተናገረ ሰው ነው። ይህ የቱን ያህል እንደሚታወቀው ሐዋርያው ያደረገውን የጌታን ጸጋ እንዴትም እንደሚያከብር سنመለከት እንደነቃለን። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ከኃጢአተኞችም ዋና እኔ ነኝ ይላል። ሐዋርያነታቸውን ያገኙት በጸጋ ነው። ዛሬ እነርሱን በታላቅ ትህትና መከራ በሚያመጣ መንገድ የተጠሩበትን አገልግሎት እኛ ደግሞ በሹመትና የሥጋ ለባሽ መንገድ ጠራጊ በሆኑ የሐሰት ነቢያቶች ለጉራ ቸርቸራ እንሾምበታለን። እግዚአብሔር ይቅር ይበለን። ሐዋርያው ጳውሎስ ማንነቱንም ሆነ ያገልግሎቱ ሹመቱን ጭምር ብቻ ሳይሆን በጸጋ እንዳገኘ የሚያምነው እግዚአብሔርን እንዲያገለግል የሆነው በጌታ ጸጋ እየተረዳና እየተደገፈ እንዳገለገለም ይናገራል። ከላይ እንዳየነው ለኔም የተሰጠኝ ጸጋ ከንቱ አልነበረም ከሁላችሁ ይልቅ ግን ደከምሁ ካለ በኋላ ውድ አድማጮች እንዲህ ይላል ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም በማለት አገልግሎቱን ያሳመረለት ፍሬያማ ያደረገለት የጌታ ጸጋ እንደሆነ ይመሰክራል። ውድ አድማጮች ሐዋርያው ጳውሎስ ከጥሪውም ከማንነቱም ባሻገር በተጨማሪ በአገልግሎቱ የታየውንም ብልሃትና ጥበብ ያገኘው ከጌታ ጸጋ የተነሳ መሆኑን እንዲህ ሲል ይመሰክራል። የእግዚአብሔር ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ ያናጽ ያለቃ መሰረትን መሰረትኩ ሌላውን በላዩ ያንጻል። ሌሎቹም ሐዋርያት በጸጋው ተጠርተው በጸጋው ታግዘው ውጤት ያለውን አገልግሎት እንደ ሰጡ የታመነ ነው። ዛሬ እግዚአብሔርን ሥራ ለመስራት ብቁ የሚያደርገን ከጌታ ጸጋ ውጪ ራሳችንን የበቃን ለማድረግ የምንችልበት አንዳች የሚቆጠር ነገር የለንም። አለኝ የሚል ሥጋ ለባሽ የለም። በሐዋርያትና በነቢያት ላይ ያደረው የጌታ ጸጋ በእነርሱ የሰራውን አምላክ እንድናደንቅና እንደነርሱ ጌታን አምነን እንድንከተለው ማድረግ ይኖርበታል እንጂ የነርሱን ገድል ያወራን ለገድላቸው ምክንያትና ብቃት የሆነላቸውን ጸጋ በሚያስረሳይታና እምነት መወሰድ አንችልም። ጌታችን ክብሩን በገለጠበት ወቅት ከእርሱ ጋር በክብር ሙሴና ኤልያስ በዚያ የክብሩ በታየበት ተራራ ላይ ታይተው እንደነበር ወንጌል ይነግረናል። የጌታ ደቀ መዛሙርት የነርሱን ክብር ከጌታ ጋር አንድ አድርገው ለሶስቱም ለጌታ ለኢየሱስ ለሙሴ ለኤልያስ ድንኳን ሊሰሩ በወደዱ ጊዜ የተሰጣቸው መልስ ዛሬም ድንኳን ማሰራት ጥቂት ለቀረን ሰርተንም ሆነ ያሰራን ላለን በቅዱሱ ተራራ ከገናናው ከእግዚአብሔር ክብር ይወጣው አጣጫን የሚያሳምረው ቅዱስ ቃል መረሳት እንደሌለበት በዚህ በወንጌል ትምህርት አካፍላለሁ። ቃሉን ይላል ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ደረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ ሶስት ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው። ነውም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩ አላቸው። ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም። ማቴዎስ 17 ከ1 እስከ 8 ሙሴም ሆነ ኤልያስ ለኢየሱስ ክርስቶስ በተሰራው ድንኳን ሊያገለግሉ የተመረጡ እንጂ ለነርሱ መገናኛ ድንኳን ለብቻቸው ማደሪያ በስማቸው የሚሰራላቸው አይደሉም። ጌታ ባደረበት የሚያገለግሉ እንጂ እርሱ ባላደረበት የብቻቸው ማደሪያ የሚያስፈልጋቸው አይደሉም። ድንኳን ማደሪያ ነው፣ የቤተ መቅደስ ምሳሌ ነው። በብሉይ ኪዳን የእግዚአብሔር ማደሪያ ድንኳን ተብሎ ተጠርቷል። ቤተ መቅደስን ማደሪያው የሚያደርግ የሰማይና ምድር ጌታ እግዚአብሔር ብቻ ነው። ኢየሱስ ደባል ሆኖ ወይንም ከሌሎች እንደ አንድ ሆኖ የሚታይ አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው በማለት የተናገረው ቃል የኢየሱስን ልዩነት ከማንም ሥጋ ለባሽ ክብር ጋር ሳንቀይጥ ሳናዳብል ደግሞም ሳናጋራ እርሱን ለብቻው መውሰድ እንዳለብን የሚያሳይ ነው። ጴጥሮስ ራሱ በመልእክቱ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እንዳለው እግዚአብሔር ደስ የሚሰኝበት ልጁ ኢየሱስ ክርስቶስ ብቻ ነው። ይህ ታላቅ የወንጌል ምስጢር ነው። ውድ አድማጮች፣ ሐዋርያትና ነቢያት የአገልግሎታቸው ውበትና ፍሬ ያለው በዚህ ውስጥ ነው። እግዚአብሔር ደስ የሚሰኝበትን ልጁን የምሥራች አድርጎ የሚናገረውን ወንጌል ሊያገለግሉ የተመረጡትን እነዚህን ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብ ማለት ነው ጌታቸውን ከሙሴም ሆነ ከኤልያስ ሳይቀይጡና ሳይቀላቅሉ ሳይደምሩ እንዲሰብኩት ለሕይወታቸውም ሆነ ለአገልግሎታቸው መሠረት እግዚአብሔር በዚህ ተራራ ላይ ሲጥል እናያለን። ውድ አድማጮች፣ እርሱን ብቻ የምሥራች ወንጌል አድርገው እንዲያገለግሉ ከገናናው ክብር በመጣው ምስክርነት ክብርና ምስጋናን የተቀበለውን ኢየሱስን ብቻ ባስቀረ መገለጥ እንዲመሠረቱ እንደተደረገ እናያለን። ክብር ለኢየሱስ ይሁን። ከገናናው ክብር የመጣው ድምፅ ከተሰማ በኋላ ሙሴም ሆነ ኤልያስ በዚያ ስፍራ ሊገኙ አልቻሉ። እርሱን ስሙት ከተባለ በኋላ እነርሱ ተሰወሩ። የኢየሱስ ክብር በሚነገርበት ስፍራ የሰው ክብር አይወራም። የጌታን የክብሩን ብርሃን የሚገልጠውን ወንጌል በሚሰበክበት አንደበትና ስፍራ ሌላ ማንም ሥጋ ለባሽ ተሰላፊ የክብር ተጋሪ በመሆን በመታሰቢያነት ቢሆን በሌላ በየትኛው መንገድ አይጠራም። ዛሬ ሰዎች እግዚአብሔርን ሊያመልኩ በሚሄዱበት ስፍራ የክብር እንግዳ ሆነው ይጠራሉ። ይህ ታላቅ እድፍና የሥጋ ቅርፊት ነው። በጌታ ቤት በስሙ ጥላ ስር ቅዱሳን ሲሰበሰቡ ወድቀው ሊያገለግሉት በሚችሉበት ሁኔታ ወደ እግዚአብሔር ቤት አምላኪ ሆነው ይመጣሉ እንጂ የክብር እንግዳ ሆነው አይጠሩም። የክብር እንግዳ ሆኖ መጠራትም ሆነ አስቦ መሄድ በዚያ ቦታ የሚገባ መደረግም ያለበት አይደለም። የሰው ገድልና ክብር የሆነ ወንጀለኛ ወንጌል የሚነገረውም ሆነ የሚታመነው የጌታ የክብሩ ብርሃን ሲጠፋብን ብቻ ነው። በጠራራ ፀሐይ የጨረቃን ብርሃን የሚፈልግ እንደሌለ ሁሉ ከፈጠራ ፀሐይና ባጽናፈ ዓለሙ ሁሉ ከሚገኙት ከከዋክብት ይልቅ የደመቀ ክብር ያለውን የጌታን ወንጌል የሰማና የተቀበለ የፍጡራንን ክብር ፈላጊም ሆነ አድናቂ አይሆንም። እዚህ ዓለም አምላክ ሐሳባችንን ካላሳወረ በስተቀር የጌታን የክብር ብርሃን የሚገልጠውን ወንጌል ሰምተን የማንንም ክብር አድርገን ልናወራ ልንገደድ የሚያደርገን ተጽዕኖ በየትኛውም መንገድ በሕይወታችን መምጣት አይችልም። ሐዋርያቱ ከገናናው ዙፋን የመጣውን ሰምተው በፊታቸው እንደወደቁ ዛሬም ኢየሱስን ብቻ የከበረ ለሚያደርገው ወንጌል ወድቀን ካልሰገድን እንጠፋለን። የወንጌሉ ብርሃን ሰው በሰየማቸው በዓላት የሚበራ ሰው ሰራሽ ብርሃን አይደለም። የጌታ ክብር ነው። በሰው ልብ የሚበራ የእግዚአብሔር ክብር፣ የኢየሱስ ክብር ነው። በጨለማ ብርሃን ይብራ በማለት ስልጣን ያለው ቅዱስ ጌታ ስለሆነ በልጁ የክብር ወንጌል ብርሃን የሰውን ልብ የሚያበራው እርሱ ነው። ሰው የሚለኩሰው ሻማ አይደለም። ስለዚህ ውድ አድማጮች፣ ለፈጠራቸው ፍጡራን ክብር ያለበሳቸውን ጌታ ክብራችን ሊሆን ተሰጥቶን ሳለ ሌላ ክብር አንሻ። ስምዖን የተባለው ጻድቅ ሰው፣ የጌታ ሰው ጌታ ኢየሱስ ክርስቶስን ከእናቱ ከማርያም ተቀብሎ በሕፃንነቱ ባቀፈው ጊዜ ስለ እርሱ ሲናገር እንዲህ አለ፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው በማለት እንደመሰከረ እናያለን። ክርስቶስ አላበራልሽም። በዚህ የክብር ወንጌል ብርሃን ብሩህ ሕይወትን መኖር የለመዱት ሐዋርያት በሚሰጡት ምክር፣ ውድ አድማጮች፣ እያንዳንዳችሁን እመክራችኋለሁ። ሐዋርያት እንዲህ ይላሉ፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ውድ አድማጮች፣ ይህንን ወንጌል የምትሰሙ ሁሉ ኢየሱስ እንዲያበራላችሁ ስሙን እየተጠራችሁ ወደ እርሱ ተጠጉ። ና በጨለማ ልቤ ግባና የክብር ብርሃን ሁንልኝ በሉት። ኢየሱስ ዛሬም ያበራል፣ የዓለም ብርሃን ነኝ ብሏልና። ኢየሱስ በልቦናችን እንዲገባን ጋብዘው። እርሱ በውስጣችን ካልገባ ሕይወታችን ጨለማ ይወርሰዋል። ዛሬ ተስፋ በመቁረጥ ነጋችሁ የጨለመባችሁ ሰይጣን ተስፋ በማስቆረጥ ዋጋ ያሳጣችሁ የጌታን ስም እየጠራችሁ ልባችሁን ከፍታችሁ ና የዓለም ብርሃን የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ወንጌል ልቤን አብራ በሉት፣ ያበራላችኋል። ኢየሱስ ለሚጠራው ሁሉ ባለጠጋ ነው። ኢየሱስን የሚሰጣችሁ ማንም አይደለም። ባላችሁበት ሊገናኛችሁ ይችላል። እግዚአብሔር ዓለሙን እንዲሁ እስኪወድ ድረስ ልጁን ሰጥቷል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ጨለማዬን አብራልኝ፣ ብርሃን ሁንልኝ በሉት። ውድ ወገኖቼ፣ ያበራላችኋል። መንገዳችሁን ያበላሻችሁ፣ ሕይወታችሁ አልታደስ ያላችሁ፣ ኢየሱስ ኃጢአታችሁን በደሙ ደምስሶ በመንፈሱ ቀድሶ ውስጣችሁን ቤተ መቅደሱ አድርጎ በክብሩ ብርሃን እያበራችሁ እንድትኖሩ ሊያደርጋችሁ ይፈልጋል። አሁኑን ባላችሁበት ቦታ ጌታዬ ሆይ ድረስልኝ በሉት። እርሱ ባላችሁበት ይመጣል፣ ጨለማችሁንም ይገፈዋል። እንግዲህ ውድ አድማጮች፣ ጌታችን ክብሩን በገለጠበት በዚያ ተራራ እርሱን ስሙት የሚል ድምፅ መጣላቸው። ደቀ መዛሙርቱ ይህን ድምፅ በሰሙ ጊዜ እጅግ ፈርተው ስለነበር ሰምተው በፊታቸው ወደቁ ይላል እግዚአብሔር ቃል። ውድ አድማጮች፣ የገናናው ክብር የመሰከረው ንጹሕ ወንጌል የሚለው ምን እንደሆነ ወቁ። እርሱን ስሙት የሚለው ቃል የኢየሱስን ወንጌል ከማንም ከምንም ሳይደምሩ ሰማዕታት የሆኑ ቢሆኑ ወይንም በክብር ያረጉ በተገኙበት ጌታችን ከእነርሱ ከማናቸውም ሳይቀላቀል ብቻውን የሚገለገል ሁሉ ለእርሱ ብቻ የሆነለት ጌታ መሆኑን እግዚአብሔር በዚያ ተራራ ላይ ገለጠላቸው። ከሙሴ የበለጠ ከኤልያስ የበለጠ ከእነርሱ ጋር እንደ አንዱ ሆኖ የማይሰለፍ የብቻው ድንኳን የሚሰራለት አንደኛ ተብሎ ሁለተኛ የማይደመርበት ጌታ ነው። ይህ ምስክርነት ስለ ጌታ ከተነገረ በኋላ ሙሴና ኤልያስ ተሰወሩ። ሰይጣንም ሰዎችን አንዴ በማደናገር ሌላ ጊዜ በማሳደድ ሳይሆንለት ወንጌሉን በመቀየጥና በመሸቀጥ የጌታን የክብሩን ወንጌል ብርሃን በሰዎች ሕይወት እንዳበራ ይጋርዳል። ይህንን አስመልክቶ ሐዋርያው ጳውሎስ በሁለተኛ ቆሮንጦስ 4:4 ላይ የተናገረውን ልብ እንበል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ የዓለም አምላክ የማያምኑትን አሳብ አሳወረ ይላል። የጌታ ወንጌል በበራበት ልብ የማንም ክብር አይፈለግም፣ አይሻም። ሐዋርያቱ እርሱን ስሙት ብቻ ሳይሆን የተባሉት በእርሱ ደስ የሚለኝ ልጄ ይህ ነው የሚለውን ምስክርነትም ነው ያገኙት። ሙሴ የእግዚአብሔር ሰው አይደለምን? ኤልያስስ የእግዚአብሔር ሰው አይደለምን? እነዚሁ ለጌታ ልጆች አይደሉምን? ውድ አድማጮች ማናቸውም ከኢየሱስ ጋር የሚዳበል ክብር ኖሯቸው ከኢየሱስ ወንጌል ጋር ተቀይጠው ገድላቸውና ክብራቸው የሚነገርላቸው በመነገሩ ለሰው የጸጋ ምክንያት ለመሆን የሚበቁ ሆነው የሚቆጠሩ አይደሉም። እነዚህ በዘመናቸው ኢየሱስን የሚመጣ ተስፋ አድርገው የሰበኩ የእግዚአብሔርን ሕዝብ ለጌታ ያዘጋጁ ታማኝ አገልጋዮች ናቸው። የከበሩበት ክብር የኢየሱስ የራሱ ክብር ነው። ሙሴ ግብጽን አገር ለመተው ቆራጥ እርምጃ እንዲወስድና እንዲወስን ያደረገው ምክንያቱ ኢየሱስ ነው። የእግዚአብሔር ቃል በዕብራውያን ምዕራፍ 11 ከቁጥር 5 እስከ 6 እንደዚህ ይለናል፣ ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለ ጠግነት እንዲሆን አስቧልና ይላል። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሙሴ ብድራት ኢየሱስ ነው። የነቢያት የሐዋርያት ብድራት ኢየሱስ ነው። የጻድቃን ቅዱሳን የሰማዕታት ብድራታቸው ኢየሱስ ነው። ብድራታቸው ኢየሱስ ለሰው ልጆች ሁሉ የሚሰበክ የዓለም ብርሃን፣ በሰው ልብ የሚያበራው የክብር ብርሃን እሱ ብቻ ነው። የጌታ ደቀ መዛሙርት ሌላው የተባሉት እርሱን ስሙት የሚለውን ቃል ነው። ሐዋርያው ጳውሎስ የልጁን ምንነትና ማንነት የማይገልጠውን ወንጌል ሌላ ወንጌል፣ የኢየሱስ ያልሆነ ወንጌል እንደሆነ በገላትያ መጽሐፍ ላይ በደንበኛ አብራርቶ አስተምሯል። እርሱን ስሙት ታላቅ ትእዛዝ ነው። የወንጌል አገልጋዮች ሁሉ ተጠንቅቀው ሊጠብቁት የሚገባ ትልቅ ምስጢር ነው። በሸቀጥ ወንጌል ትርፍ ያተረፉ ያጣመሙትን ወንጌል ሊያስተካክሉት አይችሉም። በሸቀጡት ወንጌል የተገኘው ትርፍ ሆዳቸው ሞልቶታልና ክብርም ሆኖላቸዋልና ያንን እንዴት ይጡት? ውድ አድማጮች፣ መንፈስ ቅዱስ በሰጣቸው ጸጋ ተሞልተው የሚያገለግሉ ሁሉ የኢየሱስን ማንነት ሊያስተዋውቁ እንጂ ክብራቸውን፣ ጥቅማቸውን ሊያስጠብቁ የተሾሙ አይደሉም። ለዚህ አይነተኛ ምሳሌ አድርገን የምንወስደው መጥምቁ ዮሐንስን ነው። መጥምቁ ዮሐንስ የጌታን ማንነት የገባው ሰው ነበር። ጌታ ኢየሱስ ራሱን ለሕዝቡ ገልጦ ድምፁን ማሰማት ሲጀምር የዮሐንስ ደቀ መዛሙርት ጥለውት ጌታን መከተል ጀመሩ። ቀደም ብለው ዮሐንስን ይሰሙ የነበሩ ሰዎች ሁሉ ኢየሱስን ለመስማት ወደ እርሱ ይሄዱ ጀመር። ዮሐንስ ተከታይ እያጣ መሄዱ ለዮሐንስ ደቀ መዛሙርት የሚያሳስብና የሚያሰጋ ጉዳይ ሆነባቸው። እንዲህ ባለ ስጋት ላይ ያሉ የነበሩ ደቀ መዛሙርት ያቀረቡለት ማሳሰቢያ ዮሐንስ የሰጣቸው መልስ ትልቅ ማስጠንቀቂያን ማሳሰቢያም ይሆንልናል። በዮሐንስ 3 29 እስከ 30 ላይ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስም መለሰ እንዲህ ሲል ከሰማይ ካልተሰጠው ሰዎች አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልክ ያለው እንዳልኩ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታ የተፈጸመ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። በዚህ መልስ ዮሐንስ ራሱን እንደ ሚዜ ጌታን እንደ ሙሽራ ያደረገ ይመስላል። ዮሐንስ ይህንን ሲል ምን ለማለት ፈልጎ ነበር ይህንን ያለው? ዮሐንስ በመልእክቱ ሊያስተላልፍ የፈለገው በተናገርኩት ትንቢት፣ በሰበክኩት ስብከት ያተረፍኩት ትርፌ፣ የአገልግሎቴ ድካምና ውጤት ኢየሱስ ድምፁ እስኪሰማ እርሱ እስኪገለጥ ድረስ ብቻ ነው ባይ ነው። አሁን እርሱ ተገልጧል። ድምፁን ማሰማት ከጀመረ እኔ እርሱን ከሚሰሙት እንዳንዱ ሆናለሁ እርሱን ለእርሱ መንገድ ጠራጊ ልሆን በተቀባሁበት ቅባት ከእርሱ ጋር ተደምሬ ለእርሱ የሚሆኑትን በአምሳሉ የፈጠራቸውን ሰዎች የእኔ ተከታዮች እንዲሆኑ በስሜ እንዲጠሩ አልሻም ባይ ነው። ክብሩ ባልተገለጠላቸው ሰዓት እኔ ጋር የመጡትን ወደ እኔ ወደ ራሴ ላስቀራቸው የእኔ ላደርጋቸው አልችልም። እስኪመጣ ወደ ማድረሻው መሸጋገሪያ የሆነውን ስብከቴን አሁን እርሱ ከተገለጠ በኋላ እኔም እንደ ሌሎች እርሱን እሰማለሁ እንጂ ተከታይ ሰብሳቢ አይደለሁ። ውድ አድማጮች፣ የማን ባሪያ ናችሁ? የማን ተከታይ ናችሁ? የማን በግ ናችሁ? መጥምቁ ዮሐንስ በዚህ አቋሙ ተከታዮች ማጣት ብቻ ሳይሆን እኔን ሰዎች የተከተሉበትን ምክንያት የነቢይነቴን አገልግሎት እርሱ ተገልጦ እርሱ እየታየ ባለበት ልቀጥል አልችልም፣ እርሱ የሚገለጥበት ወንጌል በሚሰበክበት የማን ክብር ይገለጣል ከእርሱ ውጪ? እኔ ለእርሱ መንገድ ጠራጊ እንጂ እርሱ ከተገለጠ በኋላ ከእርሱ ጋር የምሰለፍ የክብር ተጋሪ አይደለሁም። የእርሱ መላቅ የእኔ ማነስ ጥቅሜ፣ ክብሬም፣ ደስታዬም ነው። ዮሐንስ የብሉይ ነቢያት መደምደሚያ ነው። በብሉይም ሆነ ማለቂያ በአዲስ መጀመሪያ ላይ የቆመ ነቢይ ነበር። ስለሆነም በዚህ ታሪካዊ ስፍራ ላይ ቆሞ በብሉይ ማቆሚያ በአዲሱ መጀመሪያ ላይ ሆኖ ነው የሚናገረው። ኢየሱስ ወንጌል ሆኖ መሰበክ ሲጀምር ሌላ ማንም አብሮት አይዳበልም። ያለማንም መልፈኝ አስከልካ የኃጢአተኞች ወደ ጌታ እየመጡ ምህረትን፣ ፈውስን፣ ከስራት መፈታትን አግኝተዋል። በሽተኞችን ውሮችን አጥያተኞችን አጋንንት ያለባቸውን ቀራጮችን ተዋቸው ወደኔ ይምጡ ያለው ጌታ ዛሬም ይያንዳንዳችሁን ወደ ራሱ ይጣራቸዋል። ጌታን የወንጌል ጥሪ ሰምተው በሚመጡት መካከል እና በጌታ መካከል የሚቆም ባለመዋል እልፍኛ አስከልካይ የለም። ጌታችን በስጋው የተረተረው የቅድስተ ቅዱሳን ግድግዳ የተወገደው የርሱ ክብር ብርሃን ወንጌል በሰዎች ልብ እንዲያበራ ነው፣ በህንፃ ውስጥ እንዲያበራ አይደለም። ካህናትና ፈሪሳውያን በመመጻደቅ ካምላክ ጸጋ ሰዎችን ያርቁ የነበሩት በጸሎት ርዝመት የመበለቶችን ቤት ሙጥጥ ያደረጉ ሊበሉ ነበር። ዛሬም በሐሰት ትንቢት በሐሰት ራእይ ኃጢአታቸው የተከመረባቸውን ንስሐ የገቡ እግዚአብሔርን በመምሰል ለመኖር በወንጌል የማይታደስ ሕይወት ያላቸውን ሰዎች የሚያታልሉ ሰዎች አታሏቸው። ቅዱሱ የጌታ መንፈስ በጌታችን ወንጌል ኢየሱስን ይገልጣል እንጂ የተቀባን የሚባሉ አገልጋዮችን ክብርና ማንነት የሚያጎላ የሚያሳይም ባህሪ የለውም። ለሙሴና ለኤልያስ ድንኳን መስራታችንን ተተን እርሱን ብቻ መስማት ፈልገን ያምልኮ ምላሽ እንደሰጡት እንደ ጌታ ደቀ መዛሙርት በግንባራችን ብንደፋ እነሱን እንደዳሰሰ እኛንም ይዳሰሰን። እግዚአብሔር ይዳሳችሁ። በጌታ በኢየሱስ ክርስቶስ የሚገኘውን የክብር ብርሃን በልባችሁ ያብራ። በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤ.ኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።